being on BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ሐምሌ 16 2013 ዓመተ ምህረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶዎች መካከል
ገጠርም ያለ ከተማም ያለ አሜሪካም ያለ ወይም አውሮፓም ያለ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው።
ኢትዮጵያ ውስጥ መጻሕፍትን ለማሳተምና በቀላሉ ለማግኘት ያለውን ችግር ተመልክተው የኤሌክትሮኒክ መላይዘው ብቅ ካሉ ወጣቶች ጋር ትራንት የጀመርነው ውይይት የመጨረሻ ክፍል ዛሬ ምሽት ይሰማል።
በተለያዩ ማህበራዊ ሚዲያዎች የሚስተዋሉ ጽንፍ የያዙ ጽንፍ የረገጡ ውይይቶችን ለመቀነስ የሚደረግ የማንቃት ስራዎችን ይሰራል።
ቀደም ባሉት ዓመታት በማህበራዊ መገናኛ አንቂነት የሚታወቀው አጥናፍ ብርሃኔ በቅርብ ዓመታት ውስጥ እያደረጋቸው ስላሉ ሀገር አቀፍ እንቅስቃሴዎችና ተያያዥ ጉዳዮች ያጫውተናል። ሌሎች ረሰ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የሶማሌ ክልል መንግስት ፖሊስ አሸባሪ ላለው ህወሓት በተለያዩ መንገዶች ድጋፍ ሲያደርጉ ነበር ያላቸውን 28 ግለሰቦችና ንብረቶቻቸውን በቁጥጥር ስር መዋሉን አስታውቋል። ፖሊስ ከ28ቱ መካከል የ12ቱን ምርመራ ጨርሶ የክስ ፋይል መክፈቱንም ገልጿል። የክልሉ ፖሊስ የሶማሌ ልዩ ኃይል ወደ ሰሜን ኢትዮጵያ መዝመቱን ተከትሎ አፍራሽ ፕሮፓጋንዳ የሚነዙትንም ከድርጊታቸው እንዲቆጠቡ አስጠንቅቋል። ዘገባውን ያደረሰን አዲስ ቸኩል ነው። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID ለዲሞክራሲያዊት ኮንጎ ሪፐብሊክ የልማት መርሃ ግብሮች መርጃ በቀጣዮቹ 5 ዓመታት የሚጠናቀቅ የ1.6 ቢሊዮን ዶላር እርዳታ እንደሚሰጥ ተገለጸ። በቀጣዮቹ 5 ዓመታት የልማት እርዳታው ኮንጎ ለምታካሄዳቸው የጤና ዘርፍ ማጠናከሪያ፣ ነጻ የትምህርት ድል ለዜጎቿ ሁሉ ለማዳረስ፣ እንዲሁም የጸጥታና የመሰረተ ልማት ግንባታ መርሃ ግብሮች የሚውል እንደሚሆን ተጠቁሟል። የዩናይትድ ስቴትስና የዲሞክራሲያዊት ሪፐብሊክ ባለስልጣናት ባካሄዱት የሁለት ቀን ስብሰባ ላይም የእርዳታውን መርሃ ግብር ይፋ ያደረጉ ሲሆን አንዳንድ የኮንጎ የሲቪል ማህበረሰብ ተቋማትና የምስራቅ ኮንጎ ነዋሪዎች የሀገሪቱ መንግስት እርዳታውን ለተገለጹት ዘርፎች እንጂ ለሌላ ጉዳይ እንዳያውል አሳስበዋል። ወደ ኮቪድ-19 ዜናዎች ስናመራ ዩናይትድ ስቴትስ ካለፈው ሳምንት ወዲህ በአማካኝ በዕለት ከ26,000 በላይ አዲስ የኮቪድ-19 ህመምተኞችን ማስመዝገቧ ታውቋል። ይህም ከአንድ ወር በፊት ከነበረው ቁጥር ከእጥፍ በላይ መሆኑ ተገልጿል። ከተመዘገቡት የኮቪድ-19 ህመምተኞች 80% የሚሆኑት እጅግ በጣም ተላላፊ በሆነው ዴልታ የተባለው የቫይረሱ ዝርያ እንደተያዙ ተነግሯል። ይህ የሆነው ስለ ክትባቱ አሉታዊ አመለካከት ያላቸው ግለሰቦች በሚያሰራጩ የተሳሳቱ መረጃዎች ምክንያት መሆኑም ተያይዞ ተመልክቷል። ቻይና የዓለም የጤና ድርጅት የኮቪድ-19ን ምንጭ ለማጥናት ማቀዱ እንዳሳዘናት ገለጸች። የቻይና ብሔራዊ የጤና ኮሚሽነር ምክትል ሚኒስትሩ ዜንግ ዩክሲን የዓለም የጤና ድርጅት የኮቪድ-19ን አነሳስ በተመለከተ ሁለተኛ ምዕራፍ ጥናት ለማካሄድ ማቀዱ እንዳሳዘናቸው ገልጸው ኮሮና ቫይረስ የተዛመተው ከቻይና ቤተ ሙከራ አምልጦ ነው የሚባለው መላምት ከእውነታ የራቀ ነው ሲሉ አጣጥለዋል። ባለፈው ሳምንት የዓለም ጤና ድርጅት ዋና ስራ አስኪያጅ ዓለም አቀፍ የኮቪድ-19 ወረርሽኝ ከቻይና ቤተ ሙከራ ካመለጠ ቫይረስ ጋር ግንኙነት ሳይኖረው አይቀርም የሚለውን መላምት ከወዲሁ ትክክል አይደለም ብሎ መደምደም እንደማይቻል ተናግረው ነበር። የቻይናው ከፍተኛ የጤና ጥበቃ ባለስልጣን ዢንግ በበኩላቸው ውሃን የሚገኘው ቤተ ሙከራ ሰውን በቀጥታ ሊያጠቃ የሚችል ቫይረስ የለም ብለው ቻይና ይህን ጉዳይ በተደጋጋሚ ማብራሪያ ሰጥታበታለች። የዓለም ጤና ድርጅቱን የቀጣይ ጥናት እቅድ አንቀበልም ብለዋል። ይህ በእንዲህ እንዳለ አንድ አዲስ የወጣ ጥናት በሁለት ጊዜ የሚሰጡት የኮቪድ-19 ክትባቶች በከፍተኛ ፍጥነት ተላላፊ የሆነውን ዴልታ የሚባለውን ቫይረስ በደንብ የሚከላከሉ መሆናቸው ተገልጿል። ትላንት ረቡዕ ዘኒው ኢንግላንድ የህክምና ጉዳዮች መጽሔት ላይ የታተመውን ጥናት ያካሄዱት የኢንግላንድ የጤና ጥበቃ ተመራማሪዎች በሁለት ጊዜ የሚሰጠው የፋይዘሩ ክትባት በዴልታው ዝርያ ምክንያት የተከሰቱ ህመሞችን 88 ከመቶ፣ አልፋ የሚባለውን ዝርያ ደግሞ 93 ከመቶ የመከላከል አቅም እንዳለው ገልጸዋል። የአስትራዜንካው ክትባት ደግሞ ዴልታው ቫይረስ የሚያስከትለውን ህመም 67 ከመቶ፣ አልፋውን ደግሞ 74 ከመቶ እንደሚከላከል ጥናቱ ይገልጻል። የፋይዘሩ ክትባት አንዱ መርፌ ብቻ ከሆነ ዴልታውን የሚከላከለው 36 ከመቶ ብቻ፣ የአስትራዜንካውም አንድ ነጠላ ክትባት ከሆነ የመከላከል አቅሙ 30 ከመቶ ብቻ መሆኑን ጥናቱ ጨምሮ አስገንዝቧል። አድማጮች፣ ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣት ፍሌም ያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየታችሁን በማህበራዊ መገናኛ ገጾቻችን በኩል አድርሱም። ቪኦኤ አማሪክ መገኛችን ነው። ወደ ቀደመው መሰናዱ እንሻገር። በትናንትናው ምሽት ነዋሪነታቸውን በዩናይትድ ስቴትስና አውሮፓ ያደረጉ ሶስት ኢትዮጵያውያን ተሰባስበው የሰሩትን መጽሐፍን በቀላሉ ለማግኘትና የማንበብ ባህልን ለማዳበር የሚረዳ አፍሮ ሪድ የተሰኘ መተግበሪያ አስተዋውቀናቸዋል። ለዛሬ የሶፍትዌር ኢንጂነሪንግ ባለሙያ የሆኑት እንግዶቻችን ነቢይ ዮሴፍ፣ ብዙነ ማሙዬና ዳዊት ተገኔ የፈጠራ ስራቸው የሆነው መተግበሪያ የደራሲዎችን ስራ ከማቅረብ በተጨማሪ አዳዲስ የፈጠራ ስራዎችን በቀላሉ ውጪ ለማሳተም ስለሚያደርገው እንቅስቃሴና ተያያዥ ጉዳዮች አጋሩናል። ከነሱ ጋር ቆይታ ያደረገችው ስመኝሽ ቆይናት።
ተጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጭ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይህን ጥያቄ ያነሳሁት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦትንም መሰረት ያደርጋል። የአከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከእነዚህ ከመሳሰሉት ጉዳዮች ጋር ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንተ ልምጣ።
አንዱ በኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነጥቡ ምንድን ነው? ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ ከተማም ያለ አሜሪካም ያለ ወይም በአውሮፓም ያለ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጠመን ችግር ምንድን ነው? እነኚህ ደራሲያን ስራዎቻቸውን በእኛ ፕላትፎርም ሲያቀርቡ የተወሰኑት በነጻ እንዲነበብላቸው የፈለጉና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ። እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም ነጻ የሆኑትን መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈልና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን።
ምናልባት ወደፊት ይሰፋል ብላችሁ ታስባላችሁ?
ይቅርታ ብዙ ነቀጥል
እዚህ ላይ መጨመር እችላለሁኝ። ያው እንደ መጀመሪያ ግብ የወሰድነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ የክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔይመንት ሲስተሙም የፋይናንሻል ሕጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃ እና በኢትዮጵያ ውስጥ ያሉ የፔይመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራጭ ሆኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም እና እነሱን እየጠበቅን ነው። ፕላስ እዛው ደግሞ ኢትዮጵያ ውስጥ ካምፓኒያችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን እና በቅርብ ጊዜ በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን።
ስለዚህ ነቢዩ ወደ አንተ ለምጣ። ደግሞ እስቲ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም ወይም አልቀጠለም። ምናልባት ከባህል ጋርም ሊያያዝ ይችላል፣ ከእውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉ እና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን?
ትክክል ነሽ። እኛ የመጀመሪያዎቹ አይደለንም እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር። አይ ቲንክ ትልቁ ነገር እኛን ሜቢ ሰክሰስፉል ያደረገናል ብለን ያሰብነው ፎር ዘ ሎንግ ተርም ነው። ማለት ይሄ የባጭር ጊዜ ውስጥ ፕሮፊት ተገኝቶበት ባጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው እና ይህንን በደንብ ተገንዝበንበት ነው የገባ ነው። ሰው በሚቀጥሉት 2-3-4 ዓመታት እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጸንተን በኋላ ላይ ሰክሰስፉል እንሆናለን አምነን ነው የገባ ነው። እንዳውም አንድ ደራሲ ጋር እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻችሁ ነው ብሎናል። ግን የተለየ ነገር ታደርጋላችሁ ያልሽው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል። ይሄ ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የንባብና የቴክኖሎጂ ገና እያደገበት ባለ ኢንቫይሮንመንትም ሳይሆን እዚህ በዌስተርንም ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርቴክ እያደረገ የመጣው። ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ቢልድ ለማድረግ ላይም እንሰራለን።
ወደ ብዙነህ ልመለስና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታትመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም አላማ አላችሁ እና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ?
እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የእነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኪሪቲን እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምጽ ከሆነ ደግሞ በትክክል ለአፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበት እና ያንን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለን። ግን በሂደት ያው ከደራሲያን ጋር እንደዚህ በቅርብ ስንሰራ በእኛ አቅም ውስጥ እስከሆነ ድረስ ያሉትን ችግሮች እናግዛለን። በተወሰነ ደረጃ አሁን ለምሳሌ የተረት መጽሐፍቶችን ከተለያየ ቦታ ኮምፓይል አድርገን የአፍሮ ሪድ ሲሪስ ብለን የጀመርነው አለ። በሂደት ኮንቴንቱን በማዘጋጀትም ማለት ነው እዛ ውስጥም ኢንቮልቭ የምናደርግ ይሆናል። በአጭር ጊዜ ግን ፕላትፎርሙን ለደራሲያን አቬለብል ማድረግ የእነሱን ኮንቴንት እዚህ ላይ ፐብሊሽ እና ዲስትሪቢዩት ማድረግ ለአንባቢያን ደግሞ አፕሊኬሽኑን አቬለብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪየንስ እንዲኖራቸው ማድረግ ነው።
ነብዩ፣ ወደ አንተ ልምጣ። ድርጅታችሁ ግዙፍ ነው ስሙ። ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀም እና ሌሎች መስራት የምታስቧቸው ስራዎች ሳሉ?
እንዳልሽው ግዙፍ ዲጂታል ሰርቪስ ነው የሚባለው። ሰው የተለያዩ በእኛ ማህበረሰብ ውስጥ በዲጂታል ፎርም በዲጂታል መልክ ሶልቭ ልናደርጋቸው የምንችለው ችግሮችን ያለንን የአመታት ኤክስፒሪየንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ሀሳባችን። እስፔሻሊ አሁን ፎር ኤግዛምፕል የፋይናንሽል ቴክኖሎጂ ፊንቴክ አካባቢ እዛም አካባቢ አንዳንድ ሀሳቦች አሉን። በኢኮመርስ ውስጥም ወደዛም ቨንቸር ልናደርግ እንችላለን። ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ።
እንግዲህ እንደ ሀሳብ ማጠቃለያ እናድርገው እና ሁላችሁም በቴክኖሎጂ ሙያ ውስጥ ለአመታት ያገለገላችሁ እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከዓለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በሱ እናጠናቅ።
በዓለም ላይ የምናያቸው ነገሮች በሙሉ አጠገባችንም ሩቅም ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን እና ያንን ነገር አድርጉ ነው። ትዕግስቱ እስካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሆነን ጊዜ ሰጥተነው እና ካለቀቅ ነው ከዛ ችግር በላይ ትልቅ ነገሮችን ሶልቭ ማድረግ እንችላለን፣ ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ለያዝነው ነገር ወይም ለምንሰራው ነገር ትዕግስት ይኖረንን እና ያ ነው እንግዲህ ላስተላልፍ የምፈልገው መልእክትም ይሄ ነው ይመስል።
እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ።
እኛም በጣም እናመሰግናለን።
ታንክ ዩ።
ስመኝሽን ለቀደመው መሰናዶ አመሰግናለሁ። ወደ ቀጣዩ መሰናዶ እንሻገር። አጥናፍ ብርሃኔ ብዙ ሰው የሚያውቀው ዞን 9 ይባል በነበረው የሰብአዊና ዲሞክራሲያዊ መብቶች ጥሰትን የሚታገል ቡድን አባልነቱ ነው። አሁን ወጣት አጥናፍ የመብቶችና ዲሞክራሲ ማሻሻያ ማዕከል የተባለ መንግስት ያልሆነ ድርጅት አቋቁሞ እየሰራ ይገኛል። በድሬዳዋ ያሉ የማህበራዊ ሚዲያ አንቂዎችን ለማሰልጠን በከተማዋ በተገኘበት ወቅት ከአዲስ ቸኮል ጋር ተነጋግሯል።
የዛሬ 9 ዓመት በ2004 ዓመተ ምህረት በወጣቶች የተቋቋመው ዞን 9 የተባለ መብቶች ላይ የሚሰራ ማህበር በወቅቱ የነበሩ የማህበራዊ ሚዲያ ተጠቃሚዎችን ትኩረት መሳብ የቻለ ስብስብ ነበር። የስያሜው መነሻ በአዲስ አበባ ማረሚያ ቤት ያሉ 8 ዞኖች ላይ ተመስርቶ ያልታሰሩ ሌሎች ነዋሪዎችን በሰፊ እስር ቤት ውስጥ ነበር በሚል ታሳቢ ነበር ስብስባቸውን ዞን 9 ያሉት። የያኔዎቹ በዞን 9 የተሰባሰቡ ወጣቶች መንግስት ያወጣቸውን ህጎችና የመንግስት ተግባራት የህግ አንቀጽ አመክንዮና ዓለም አቀፍ ተሞክሮን በማጣቀስ በስፋት ሂስ ያቀርቡ ነበር። የፍርድ ቤት ውሎችን በመከታተልም እንዲሁ ትችት ያቀርቡ ነበር። ሆኖም ብዙም ሳይቆዩ በውጭ ሀገር ከሚገኙ የማህበሩ አባላት በስተቀር 6ቱ ወደ ወህኒ ቤት ገብተው ለአንድ ዓመት ከ6 ወር ታስረዋል። ከስር በኋላ የዞን 9 አባላት በየተሰጧቸውና ፍላጎታቸው የተለያዩ ዘርፎች ላይ ተሰማርተው ይገኛሉ። የዛሬው እንግዳችን አጥናፍ ብርሃኔም የያኔው ማህበራቸው ከተነሳለት ዓላማ ብዙም ያራቀ ዓላማ ያለው መንግስታዊ ያልሆነ ድርጅት አቋቁሞ የበኩሉን አስተዋጽኦ እያበረከተ ይገኛል።
አጥናፍ ብርሃኔ ይባላለሁ። የካርድ ፕሮግራም ዳይሬክተር እና ኮፋውንደር ነኝ።
እስኪ ስለ ካርድ አስተዋውቅ። ምንድን ነው የሚሰራው?
ካርድ ወይም ደግሞ ሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዲሞክራሲ በኢትዮጵያ በአዲሱ የሲቪል ሶሳይቲዎች ማህበር አዋጅ የተመሰረተ በመብቶችና ዲሞክራሲ ላይ የሚሰራ ድርጅት ነው። ይህ ኦርጋናይዜሽን በጣም ብዙ ኢንጌጅመንቶች አሉት። እንግዲህ ከተመሰረተ 2 ዓመቱ ነው። ዋና ዋናዎቹ ሴቶችና ወጣቶችን ኢምፓወር ማድረግ ማብቃት፣ ከዛ የዲጂታል ሊትረሲ ወይም ደግሞ የዲጂታል ልህቀት የሚባለውም በተለይ አሁን ላይ በጣም አንገብጋቢ የሆነው እና በተለያዩ ማህበራዊ ሚዲያዎች የሚስተዋሉ በጣም ፖላራይዝድ የሆኑ ጽንፍ የያዙ ጽንፍ የረገጡ ውይይቶችን ለመቀነስ የሚደረግ የማንቃት ስራዎችን ይሰራል። ከዛም ባለፈ ከዩኒቨርሲቲ ተማሪዎች ጋር የሚከሰተውን በተለይ ግጭት ለመቀነስ እንዴት ነው የዩኒቨርሲቲ ተማሪዎች ነገሮችን ቫዮለንስ ከመፈጠሩ በፊት እንዴት ነው ማስወገድ ያለባቸውን ኮንፍሊክት ሪዞሉሽን የሚባለውን ስራ ይሰራል ማለት ነው። እንግዲህ እነዚህ አሁን የጠቀስኳቸው በስራቸው የተለያዩ ፕሮጀክቶች አሏቸው። አሁን በዋነኛነት እንግዲህ የዲጂታል ሊትረሲ ስራው የሚያተኩረው ሞኒተር ማድረግ ላይ ነው። በተለይ የፖለቲካል ኮንቨርሴሽኖችን ሞኒተር ያደርጋል። ለጋዜጠኞችና ለሰብአዊ መብት ተሟጋቾች ከዲጂታል ጥቃት እንዴት ራሳቸውን መከላከል አለባቸው የሚለውን የተለያዩ ስልጠናዎችን ያደርጋል። ከዛም ባለፈ ደግሞ የሐሰተኛ መረጃና የጥላቻ ንግግርን ስርጭትን ለመቀነስ ከጋዜጠኞች ጋር ከዩኒቨርሲቲ ተማሪዎች ጋር የተለያዩ ትሬኒንጎችን ያደርጋል። እሱም ብቻ ሳይሆን የተለያዩ ማቴሪያሎችንም ጋይድላይኖች መመሪያዎችን በማውጣት እነዛን መመሪያዎች በተለያዩ ቋንቋዎች በሎካል ቋንቋዎች በማዘጋጀት ያከፋፍላል ለዩኒቨርሲቲዎች እና ለተለያዩ ተቋማት ሚዲያዎችንም ጨምሮ ያከፋፍላል ማለት ነው።
በወጣትነት ኃላፊነት እንትን ብሎ የራስ ኑሮ ማስተካከል አለ፣ የራስ ኑሮ መኖር አለ። ከዛ ባሻገር ግን በኃላፊነት ለሌላው ለህብረተሰብ የሞቀብ እንደዚህ ለመብት መታገል እንደዚህ አይነት እንትኖች አሉ። በዚህ ሂደት የሚያጋጥሙ ተውረዶች አሉ። ወጣቶች ከዚህ ምንድን ነው መማር አለባቸው? ምን ማድረግ አለባቸው ነው የምትለው?
ወጣቶች ማድረግ ያለባቸው ለአይዲያ ሁሌም ክፍት መሆን አለባቸው ብዬ አስባለሁ። ሚሊታንትነታቸውን በጣም መቀነስ አለባቸው። አንድ የተማርኩት ነገር እኔ 20 ዓመቴ ላይ በጣም ሚሊታንት ነበርኩ እና አሁን ላይ ሳስበው ምን ያህል ኤነርጂ እንዳባከንኩ እገነዘባለሁ። ግን ለአይዲያዎች ሁሌም ክፍት ናቸው። ኤኒቲንግ ሊፈጠር ይችላል እና ወደፊት በዲስኮርስ እና በንባብ ተቀይረው አትሊስት ራሳቸውን የማይታዘቡበት አይነት አቋም መያዝ አለባቸው ብዬ አስባለሁ። ንባብና ዲስኮርስ ፐርሰናሊ እኔ ብዙ ቀይረውኛል ብዬ አስባለሁ። በተለይ የተለያዩ አይዲያ ያላቸው ሰዎች በዙሪያ የነበሩ ለማመን የምቀበላቸው አይነት አይዲያዎች ሰዎች ሬስ ያረጉ ነበር በዙሪያ ሶ እነሱ ነገሮች በጣም ኦፕን ማይንድድ እንደሆነ አርገውኛል። አሁን ፉሊ ራሴን ያንን አይነት ለልና ያገው ነጻፍኩ ሳይሆን ግን ለአይዲያዎች ለሚነሱ ሐሳቦች ክፍት እንደሆነና ጭንቅላቴ ሁሉንም በጣም ሪስፔክትፉል በሆነ መንገድ ኢንተርቴን እንዳረጋቸው አይ ቲንክ ረፍቶኛል ብዬ አስባለሁ። ግን በተቻለ መጠን ወጣቶች ቫዮለንስን አቮይድ ማድረግ አለባቸው። ሁሌም ቢሆን ቫዮለንስ በተለይ ወጣትነት እድሜ ላይ ለቫዮለንስ ሁሌ እንቀርባለንና በተለይ የሰዎችን ቁስል ለማየት መሞከር በጣም ይጠቅመናል ብዬ አስባለሁ። እና በጣም ፖላራይዝድ ሆነ በተለይ ማህበራዊ ሚዲያ ላይ ኢንጌጅመንቶችን መቀነስ ከብሽሽቅና ሞኪን በተለይ አይደንቲቲ ላይ የሚያተኩሩ ማንነት ላይ የሚያተኩሩ ስድቦች ምናምን በጣም አቮይድ ማድረግ አለበት ወጣቱ እና በሰከነ መንገድ በጣም ይሄ ብዝሃነት ላለበት ሀሳብ አእምሯቸውን ክፍት አድርገው መስራት አለባቸው ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው በመደመጥ ላይ የሚገኘው። አሁን ወደ መጨረሻው አንድ መሰናዱ እንሻገር። ዶክተር ፊሌ ጃለታ በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ትምህርት ክፍል የፎክሎር መምህር ናቸው። በቋንቋ ላይም ጥናት ያካሂዳሉ። በአፋን ኦሮሞ መጽሐፍት ላይ ሂስ እንደሚያቀርቡም ገልጸዋል። የአርትዖት ተግባርም እንዲሁ ያከናውናሉ። በተጨማሪ በኦሮሞ ሕዝብ ፎክሎር ዙሪያም አራት መጽሐፎችን ለአንባቢያን አበርክተዋል። የአራተኛ መጽሐፋቸው ርዕስ በኩምታ ኦሮሞ ማለትም የኦሮሞ ፎክሎር ወይንም አፈታሪክ የሚል ሲሆን በመጽሐፉ እንዲሁም አጠቃላይ የኦሮሞ ሕዝብ አፈታሪክን በተመለከተ ከአምባው ዘጋቢያችን ናኮር መልካ ጋር አጭር ቆይታ አድርገዋል።
ቤኩምታ የሚለውን ቃል ከሁለት ቃላት ማለትም ቤኩምሳ ማለትም እውቀትና ኡመተ በአማርኛ ህዝብ ከሚለው ቃላት በማጣመር ከሶስት ዓመት በፊት ለመጀመሪያ ጊዜ መጠቀማቸውን ገልጸዋል። በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ትምህርት ክፍል የፎክሎር መምህር የሆኑት ዶክተር ፊሌ ጃለታ የፎክሎር ምሁሩ እንደሚሉት ለአንባቢያን ባደረሱት በአፋን ኦሮሞ የጻፉት ቤኩምታ ኦሮሞ ስለተካተቱ መሰረታዊ ነገሮች በመግለጽ ስለ መጻፋቸውም አብራርተዋል። ዶክተር ፍሌ
ቤኩምታን የቹኔጋ ጅሩ ጅሬኛ ኡመታ ከለቲ ሜሻዳን
ቤኩምታ ማለት የህዝብን አኗኗር በቁሳዊ መገለጫዎች፣ በስርዓት፣ በአርት፣ በቅርጻቅርጽና በተረትና ምሳሌ እንዲሁም በተለያዩ መንገዶች የአንድን ህዝብ ደስታና ዘን፣ ፍልስፍናውን፣ ምጣኔ ሀብቱን፣ እምነትና ሃይማኖቱን፣ ባህልና ትውፊታዊ እሴቶቹን፣ ግጭትን የሚፈታበትን ዘዴዎችና ሌሎችንም በተመለከተ አንድ ላይ አጣምሮ የያዘ ማለት ነው። መጽሐፉም በዘርፉ ባሉ ምሁራን የአርትዖት ስራ ተደርጎበታል። የኦሮሞን ፎክሎር በመግለጽ ደረጃም ግንባር ቀደም ይሆናል ብዬ አምናለሁ ብለዋል። ዶክተር ፊሌ ቤኩምታ ሲሉ በአፋን ኦሮሞ ስያሜ የሰጡትን ፎክሎር አንዳንድ የአማርኛ መዝገበ ቃላት አፈታሪክ የሚል ፍቺ ሰጥተውታል። ተረትና ምሳሌ ሲልም እንዲሁ የሚያስረዳ መዝገበ ቃል አለ። የአፋን ኦሮሞ መዝገበ ቃላት ደግሞ ፎክሎርን አፎላ ሲሉ ይተረጉሙታል። ዶክተር ፊሌ ቤኩምታ ኦሮሞ በሰባት ምዕራፎች የተሰናዳ መሆኑን በመጠቆም ስለ ይዘቶቹም እንዲህ ገልጸዋል። ቤኩምታ ኦሮሞ ሰባት ምዕራፎች አለው። ምዕራፍ አንድ ስለ ባህል ነው። ምዕራፍ ሁለት ራሱ ቤኩምታ ሲሆን አንዳንድ ሰዎች ፎክሎርን ማጥናት አስፈላጊ አይደለም ሲሉ፣ ሌሎች ደግሞ ፎክሎር መጠናት አለበት ይላሉ። ሁለቱም ላይ አተያይን አስፍሬያለሁ። ምዕራፍ ሶስት ስለ እምነት ነው። ሰዎች እምነትና ሃይማኖትን በተመለከተ ሲደነጋገሩ ይታያል። ስለዛ ብዥታ ነው የጻፍኩት። ምዕራፍ አራት ስለ ስርዓት ሲሆን የገዳ ስርዓትን ጨምሮ ሌሎችም ማህበራዊ እሴቶች ላይ ትኩረት ያደረገ ነው። አምስተኛው ምዕራፍ ግጭቶችን የምንፈታበት ዘዴዎችን ይዳስሳል። በኦሮሞ ሕዝብ ዘንድ በቤተሰብ፣ ጎረቤት፣ ዘመድ አዝማድ እንዲሁም ከሌሎችም ጎሳዎች ጋር ግጭት ሲኖር እንዴት እንደሚፈታ ያንጸባርቃል። ምዕራፍ ስድስት ስለ ባህላዊ ቁሶች ሲሆን ስለ ቁስ ብቻ ሳይሆን የማይዳሰሱ ነገሮች ላይም ትኩረት ያደርጋል። ሰባተኛው ምዕራፍ ደግሞ ኬሮግራፊን የሚመለከት ነው። የኦሮሞ መዝሙሮችና ዘፈኖች የሚሰሩበት ሁኔታና ሊይዙ ስለሚገባቸው ቀለም ይዳስሳል። በኦሮሞ አርት መካከልም ስላለው ችግርና መፍትሄውም ያስቀምጣል ብለዋል። የኦሮሞ ህዝብ ፎክሎር በአሁኑ ጊዜ ስላለበት ደረጃ ሲገልጹ አሁን ላይ የጠፋ ነው ያሉበትን ምክንያት ይተነትናሉ። ነገር ግን ተስፋ ሰጪ የሆኑ ሁኔታዎችም አሉ ሲሉ ያስረዳሉ ዶክተር ፍሌ። የአንድ ህዝብ ፎክሎር አድጓል ወይም ደግሞ ጠፍቷል ለማለት በዓለም አቀፍ ደረጃ የተቀመጡ መስፈርቶች አሉ። ከነዛ መካከል በከፊል ሙሉ በሙሉ ወይም የተወሰነው መጥፋት ሌሎችም አሉ። የኦሮሞን ፎክሎር ስታይ ሰፉ ወይም ግብረገብነት ጋር ተያይዞ አብዛኛው ጠፍቷል ማለት ይቻላል። እንደ ገዳ ስርዓት አንድ ጤነኛ ወጣት በቤተሰቡ ትከሻ ላይ ሆኖ ወይም ለምኖ የዕለት ጉርሱን ማሟላት የለበትም። መስራትና መልፋት ይጠበቅበታል። የወደፊቱንም ህይወቱን እንዲሁ ማስተካከል ይገባዋል። ከእምነት ጋር ተያይዞም አብዛኛው ጠፍቷል። የእምነት እሴቶች በመጥፋታቸው ደግሞ የስነ ምግባር ችግሮች እየተስተዋሉ ይገኛሉ። የገዳ ስርዓትን ስናይ፣ ግጭትን የምንፈታበትን ዘዴ ስናይ፣ ሰው ተጋጭቶ እርስ በርስ የሚበቃቀልበት ሁኔታ ነው አሁን ያለው። ይህ ስህተት ነው። በሌላ በኩል በኦሮሞ አርት እድገት በኩል ስታይ ደግሞ በወጣቱ ጥረት ብዙ ስራዎች እየተሰሩ ነው። ምንም ያህል ከዘመናዊነት ጋር ቢቀላቀልም የተሻለ ደረጃ ላይ ነው ማለት ይቻላል ብለዋል። ፎክሎርን ጨምሮ ሌሎችንም በኦሮሞ ዘንድም ሆነ በአጠቃላይ በኢትዮጵያ የሚገኙትን አገር በቀል እውቀቶች ለማሳደግ እና ለማበልጸግ ሊደረግ ይገባል ያሉትንም እንደ ምክረ ሀሳብ አቅርበዋል። ፎክሎር ነፍስ እንዲዘራና እንዲያድግ ለማድረግ የመንግስት ፖሊሲ ወሳኝ ነው። ፎክሎርን በተመለከተ በደንብና ህግጋት የወጡ አንቀጾች ቢኖሩም ተግባራዊ ሲደረጉ አይታየም። በመጻፌ ውስጥም መንግስት በዚህ ጉዳይ ትኩረት እንዲሰጥ ምክረ ሀሳብ ለግሻለሁ ብለዋል። ዶክተር ፊሌ ጃለታ በዚህ ሰሞን ለንባብ ካበቁት ቤኩምታ ኦሮሞ ውጪ ከዚህ ቀደምም የኦሮሞ ህዝብ ፎክሎር ላይ 3 መጽሐፍትን ለአንባቢያን ማድረሳቸውን ጠቅሰው በአመዛኙ በኮሌጆች ውስጥ ተማሪዎችና መምህራን እንዲሁም በፎክሎር ዙሪያ ጥናት የሚሰሩ ሰዎች ይጠቀሙበታል ብለዋል። የኦሮሞ ህዝብ የጥንት አስተዳደር ገዳ ስርዓት ላይም መጽሐፍ እየጻፉ መሆኑን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የኮሮና ቫይረስ ድባቡን ያቀዘቀዘው የቶኪዮ ኦሎምፒክ ዛሬ ተጀምሯል። ካለ ተመልካች በሚከናወኑ ኦሎምፒክ ምክንያት ሆቴሎችና ሬስቶራንቶችን የመሰሉ አገልግሎት ሰጪ ድርጅቶች 1.4 ቢሊዮን ዶላር ያጣሉ። በየቀኑ ሀገሪቱ 80,000 የኮቪድ ምርመራዎችን በአትሌቶች ላይ የማካሄድ ኃላፊነትም ወድቆባታል። ለዚህ ስራ በየቀኑ 230 ዶክተሮችና 310 ነርሶች ይሰማራሉ። 14ኛ ጊዜ በዓለም የኦሎምፒክ አደባባይ ላይ የምትሳተፈው ኢትዮጵያ 38 ተወዳዳሪዎቿን ታሳትፋለች ዘንድሮ በአትሌቲክስ፣ በብስክሌት፣ በዋናና በቴኳንዶ ስፖርት ዘርፎች። ዛሬ በመክፈቻው ቀን በቴኳንዶ ስፖርት ሰሎሞን ቱፋ ደምሴ ጃፓናዊውን ሰርጂዮ ሱዙኪን ይፋለማል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በድምፅ ምህንድስና አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት። Come on.